ባለፈው ሳምንት የጀመርነው ሐሳብ ኤፌሶን ምዕራፍ 3 ከቁጥር 10 እስከ ቁጥር 13 ያለውን ተመልክተን ነበረ። ዛሬ ደግሞ አሁን ማሙሻ ሲያነብ እንደሰማችሁት ወይም አብረን እንዳነበብነው ምዕራፍ 3 ከቁጥር 14 እስከ ቁጥር 21 ያለውን ተነቧል። ግን በሚቀጥለው ሳምንት ነው እስከ ቁጥር 21 ያለውን የምንጨርሰው። ዛሬ ከቁጥር 14 እስከ ቁጥር 17 ያለውን ነው የምናየው። እንግዲህ ባለፈው አራት ቁጥሮችን አየን። ዛሬ አራት ቁጥሮችን፣ ሳምንት ደግሞ ስንገናኝ አራት ቁጥሮችን እና ጥሩ ነው አከፋፈሉ፣ ጥሩ ሆኖልናል ማለት ነው። እና ሀሳብ ጀምሮ የሚያቆምበት ወይንም በእርግጥ የባለፈው ጥሩ ነበረ። ከቁጥር 10 ጀምሮ እስከ 13 አንድ ወጥ ሀሳብ ይዞ ነበረ። የዛሬው አያልቅም። በእርግጥ ቁጥር 17 ላይ ከ14 ጀምረን እስከ 17 ስንመለከት ተያያዥነት አለው ከ18ም ጋር። ግን 17 ላይ እናቆመውና ሳምንት ስንገናኝ የ17 ላይ ያነሳውን ደግሞ ትንሽ ተመልክተን ከዛ እስከ ቁጥር 21 ለማየት እንሞክራለን። ይሄ ክፍል ጳውሎስ ለኤፌሶን አማኞች የሚጸልይበት ክፍል ነው። ጸልይላችኋለሁ፣ ርዕሱን በደንብ ነው። ዝም ብሎ በደፈናው ትዝ ትዝ ስትሉ ይጸልይላችኋለሁ አይነት ሳይሆን በደንብ በዚህ ርዕሰ ጉዳይ ላይ በአፊት ተንበርክኬ ስለ እናንተ እጸልያለሁ ብሎ የሚነግራቸው ክፍል ነው። ይሄ ብቻ ነው ወይ የጳውሎስ ጸሎት? አይደለም። ምዕራፍ 1 ከቁጥር 15 ከቁጥር 23 ደግሞ እንደ አጋጣሚ ጸሎቱ ለእኔ ነው የሚደርሰኝ። ባለፈውም ምዕራፍ 1 ቁጥር 15 ከቁጥር 23 ያለውን ስንመለከት ታስታውሱ እንደሆነ በሁለት ክፍለ ጊዜ ጳውሎስ ለኤፌሶን አማኞች የሚጸልይበት ክፍል ነው። በዛ ላይ ጸለየላቸው መገለጥ እንዲያገኙ፣ እውቀት እንዲያገኙ፣ ስለዚህ ነበር የሚጸልይላቸው። ዛሬ ደግሞ በዚህ ክፍል ላይ ደግሞ ይህንን እውቀት እንደው መደም ኤክስፒሪየንስ እንዲያደርጉት እንዲለማመዱት እንደሚጸልይላቸው ይናገራል። ጳውሎስ የሚጸልይበትን ሁኔታ ስትመለከቱ ማለት እስር ቤት ውስጥ ነው ያለው። ለመጸለይ የሚመች አይነት አይደለም። አሁን በእኛ እንትን ስናስበው ከ15 ዓመት በፊት ነው ሳውዝ አፍሪካ ስቴለንቦሽ ዩኒቨርሲቲ የሚባል ለአንድ የቴሲስ ፕሬዘንቴሽን ከመማርበት ትምህርት ቤት ሄጄ ነበረ ከሌሎች ተማሪዎች ጋር ማለት ነው። እና እዛ የነበረን ጊዜ ትምህርት ቤቱ የሄድንበትን ጉዳይ ጨርሰን መቼም ሰው እዛ ኬፕታውን ድረስ መጥቶ ሮቢን አይላንድን ሳያ አይመለስም። ሟቹ ኔልሰን ማንዴላ የታሰሩበት ቦታ ማለት ነው። እና እሱን ሳያ አይመለስም ማየት አለባችሁ ተባልና ተጋበዝን። ስለዚህ ሄድን። በቦት ነው የሚካሄደው። ደሴት ስለሆነ በውሃ የተከበበ ነው። ያው ማምለጥ አይቻልም ከዛ እስር ቤት ውስጥ፣ ዙሪያውን በውሃ የተከበበ ነው። ስለዚህ በሰዓት 80 ኪሎ ሜትር የሚሄድ ቦት ነው። በሱ ነበር ይሄድ ነው። እና በጣም ይቀዘቅዛል፣ ብርድ አለው። ደረስን እዛ ቦታ። ከዛ የሚያስጎበኘን ሰው ገና ወጣት እያለ ከነ ኔልሰን ማንዴላ ጋር የታሰረ ነበረ እና 27 ምን ዓመት እዛ እስር ቤት አሳልፎ ከዛ ወጥቶ ነው አሁን ደግሞ ሰው ሲመጣ እንደዚህ የሚያስጎበኘው። እና የሚሰማውን ስሜት ልታስቡ ትችላላችሁ። ሲያስጎበኘን እንባው ይመጣል። አንዳንድ ቦታ እሱ ያለቅሳል፣ እኛም አብረን እናለቅሳለን። በተለይ ፎርጌት ዘ ፓስት የሚለውን መጨረሻ ላይ በቃ 27 ዓመት ታስረው ሲወጡ በቃ እርሱት ሁሉን ነገር ቅርታ አድርገናል የሚለውን ንግግር ተናገሩ የሚለው እንደዚህ ሲያስረዳን በጣም ስሜታችን በቃ ይነካ ነበረ እና ይቅርታን ጉልበት እናይ ነበረ። የዛን ቀን ሲያስጎበኘን የሚታሰሩባት ክፍል አለች፣ ትንንሽ ክፍል፣ በጣም ጠባብ ናት። በጣም ትንሽዬ የምትነጠፍ ነገር አለች። እዛች ላይ የምተኙት ቅዝቃዜው፣ ይሄ ሲሚንቶ እኛ እንኳን ለመጎብኘት እንኳን ለትንሽ ደቂቃ ለገባንባቸው እነዛ ክፍሎች በጣም የሚዘገንን አይነት ነው እና እንዴት አይነት ከባድ እስር ቤት ነው እያለን እናስብ ነበረ። እና እዛ እስር ቤት ውስጥ ምንም አይነት ኮሚኒኬሽን የለንም አለ። ከማንም ጋር እንገናኝም እኛው እስረኞቹ ብቻ እዛ ትንሽ እንገናኛለን፣ እናወራለን። አንዳንድ ስብሰባዎችንም በድብቅ እናደርግንም ማለት እንዲሁ በምልክት እየተነጋገርን እንደዚህ ወደፊት እንዲናደርጋለን እንደዚህ እንባባል ነበር። ሌላው ያሰሩን ሰዎች ምንም ሊከለክሉን ያልቻሉት አንድ ነገር ቢኖር ተንበርክኮ መጸለይን አልከለከሉንም ነበር አለ። እና ቅዝቃዜው እንኳን ለመንበርከክ እኛ ቆመን እየጎበኘን ቆመን ራሱ ፊል እናደርገዋለን ቅዝቃዜውን። እና የሳምባ ነቀርሳ በሽታ ያልተያዘ አንድ እስረኛ የለም አለ። ሁሉም በዚህ በሽታ ተጠቅቶ ነው ነበር የወጣዋል። እና ከባድ ነው። እና እዛ ውስጥ ግን ተንበርክከን እንጸልያለን አለ። ምን ኤክስኪውዝ ይሆን የምንሰጠው ተንበርክኮ ላለመጸለይ? መንበርከክ ተንበርክኮ መጸለይ አለ ወይ? ሪሊ አሁንስ እንደው በእውነት በህይወታችን አለ ወይ? ጳውሎስ አሁን ተንበርክኮ ለመጸለይ የሚያበቃ ሁኔታ ውስጥ አይደለም ያለው። ያውም ለሰው ያውም ልፈታ ምናምን እኮ አይደለም። እንደው አለህ ለመሆኑ አለህ ጌታ ሆይ እንዲህ ስሆን ለማለት እንኳን አይደለም። ለቅዱሳን ያውም ከሆነ ዓመት በፊት ያገለገላቸው አሁን ብዙም ኮሚኒኬሽን የለውም ከእነሱ ጋር ከነሱ ከተማ ወጥቶ ሌሎች ከተሞች ሁሉ ቪዚት አድርጎ አገልግሏል። ግን የሚገርመው ኤፌሶን ቸርች በልቡ ውስጥ አለች። 3 አመት ምናምን አብሮ እነሱ ጋር ቆይቷል፣ አገልግሏቸዋል። ከዛ ወጥቷል፣ ሌሎች ከተሞች ጋር ሄዷል። አሁን ሮም ነው ያለው፣ እስር ቤት ውስጥ ነው ያለው። ጠባቂው እንዲያፍጥጦ ያያየው ማለት ነው። ግን ደስ የሚለው በሮምም ቢታሰር አሳሪዎቹ በሰንሰለት እንኳን ቢጠፍሩት ወደ ሰማይ ያለውን አክሰስ አልከለከሉትም። ክብር ለእግዚአብሔር ይሁን። ባለፈው ሳምንት አስተውሱ እንደሆነ ምዕራፍ 3 ቁጥር 12 ላይ አክሰስ ኤንድ ኮንፊደንስ አለን አይደል ያለው? መግባት አለን። ክብር ለእግዚአብሔር ይሁን። ይሄ መግባት አለን ያለውን ገብቶ ያሳያል። አሁን እዚህ ጋር ደግሞ ገብቶ ማለት ነው፣ ሲጸልይ ገብቶ ወደ አብ ፊት ገብቶ ተንበርክኮ ይጸልያል። ጸልያለሁ አለ፣ ተንበርክኬ ጸልያለሁ። ቁጥር 14 ላንብበው። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። የሚንበረከከው በምክንያት ነው። ስለነዚህ ሰዎች ሊጸልይ ያለው ርዕስ አለው። በትክክል ርዕሰ ጉዳይ ይዟል። በዚህ ጉዳይ ላይ የኤፌሶንን አማኞች አባት ሆይ አስባቸው፣ አግዛቸው፣ እርዳቸው ብሎ ሊጸልይ ነው እና የሚጸልይበትን ሁኔታ ስንመለከት ተንበርክኬ ነው የምጸልየው ይላል። ይሄ ተንበርክኮ ጸሎት አለ መጽሐፍ ቅዱስ ላይ። የሚገርማችሁ ብዙዎቹ ፕራይቬት ናቸው። ይሄ ተንበርክኮ ጸሎት የግሩፕ አይደሉም ሳያቸው። ተንበርክኮ ጸለየ፣ ተንበርክኮ ጸለየ የሚሉትን ክፍሎች ስመለከታቸው ኦልሞስት እኔ እንጃ፣ እኔ በግሩፕ ተንበርክኮ የጸለዩበትን እንግዲህ ካለ ንገሩኝ በሚቀጥለው ስመጣ። በጣም በግል ናቸው ብዙዎቹ። በቃ ተንበርክኮ ጸለየ፣ ተንበርክኮ ጌታ ኢየሱስ ክርስቶስ ተንበርክኮ ጸልየዋል። ታውቃላችሁ፣ በጌቴሰማኔ ተንበርክኮ ይጸልይ ነበረ። ጸሎት ተንበርክኮ ብቻ ነው ለማለት አይደለም። እኔ አሁን ዛሬ ይህንን ሀሳብ በጣም እንዲህ ትኩረት ሰጥቼ ስናገር ጸሎት ቆሞ ይጸ እንደውም የአይሁድ ጸሎት ቆሞ ነው። ቆሞ እጅ ወደ ላይ አድርገው ራሱ ጳውሎስ እንኳን ወንዶች እጃቸውን ወደ ላይ አድርገው ቆሞ ይጸልዩ ሁሉ ብሏል። ይሄ የአይሁድ ልምድ ነው ቆሞ መጸለይ። ጌታ ኢየሱስ ክርስቶስ ያንን ምሳሌ ሲናገር ሉቃስ 18 ላይ ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ ይላል። ያኛው ቆሞ ነው የሚለው፣ ቆሞ ነው የሚጸልየው። ይሄ ፈሪሳዊ በሳምንት ሁለት ቀን ጾማለሁ እንዲያረጋለሁ እንደዚህኛው ሰውዬ ደግሞ አይደለሁም ብሎ ጸለየ ነው። ስለዚህ ቆሞ መጸለይ የአይሁድ ልምድ ነው። ግን መጽሐፍ ቅዱስ ላይ ጸሎት ሁሉ ተቆሞ ነው ወይ? አይደለም። ጸሎት ተቆሞም የተጸለየ አለ፣ ተቀምጦም የተጸለየ አለ፣ ተንበርክኮም የተጸለየ አለ። መቼም ትልቁ ነገር ልብ ነው፣ ከእግዚአብሔር ጋር ያለን ግንኙነት ነው። ፖዚሽኑም አይደለም ግን እንደው ተንበርክኮ ጸሎትን ዝም ብዬ ልለፈው? እንደ ሁሉም አንድ ነው ብዬ ልለፈው? እኔ ውስጤ አይፈቅድልኝም እንደዚህ ዝም ብሎ ለማለፍ። ተንበርክኮ ጸሎትን ስመለከተው አሁን ዳንኤል በቀን 3 ጊዜ ተንበርክኮ ይጸልይ ነበረ በእግዚአብሔር ፊት ይላል። እንዴ በጣም እኮ ትልቅ ባለስልጣን ነው። ተመልከቱ፣ መስሪያ ቤት ሲሄድ ሁሉን ነገር ቆሞ ነው የሚሰራው። መስሪያ ቤት ሲሄድ ቆሞ ነው ተቀምጦ ነው እየተንቀሳቀሰ ነው ምናምን። እግዚአብሔር ጋር ሲመጣ ግን ቆሞ አይደለም ዳንኤል፣ ይንበረከካል ሊመጣና በጌታ ፊትም። በጣም ባለስልጣን ነው። በጣም ብዙ ጉዳዮች ይመለከቱታል። በጣም ብዙ ውሳኔዎች ይወስናል። ቆሞ ነው ወይ ተቀምጦ ነው? ጌታ ጋር ሲመጣ ቤቱ ሲመጣ ግን በጌታ ፊት ይንበረከካል። ክብር ለእግዚአብሔር ይሁን። መንበርከክ መቼም እንዲህ ምልክቱ ራሱ አሁን መንበርከክ ሰሚሽንን ያሳያል፣ እርጀንት መሆኑን ያሳያል ጉዳዩ። እኔ ሲቀናኝ ተንበርክኬ እጸልያለሁ ቤቴ እና እኔም ልጆቼም ባለቤቴም የምናጠናባት ወይንም የሆነ አንዳንድ መጽሐፍ ነገር ማንበብ ምናምን ስንፈልግ የምንገባባት ክፍል አለች ቤት ውስጥ። እና እዛች ክፍል ውስጥ ያው ቼክ ያደርጉኛል። በተለይ ልጆቹ ያው ዳዲ ብለው ከፈተ እንዴት ነህ አለ ምን እያረክ ነው ምናምን ብር ቁጭ ብዬ ከሆነ በጣም በነፃነት ያወሩኛል። እያነበብኩ እንኳን ቢሆን አቋርጠው ማለት ነው። ቁጭ ብዬ ከሆነ መኝታ ቤቴም ሆኜ ጋደም ብዬም ከሆነ ምንም በነፃነት መጥተው ያወራ። ተንበርክኬ ከሆነ ግን ኦ አም ሶሪ ብሎ ነው የሚመለሱት። በቃ ለምን በጣም ኦድ የሆነ ነገር አድርጌያለሁ ማለት ነው። በዕለት ተዕለት ኑሯችን ወይ ቆመን ነው ወይ ተቀምጠን ነው ወይ ተኝተን ነው ወይ እየሄድን ነው። መንበርከክ ኢዝ ቬሪ ዩኒክ። እኔ መንበርከክ ቅመምን ብያታለሁ። በቃ መንበርከክ የህይወት ቅመም ነች። ይኸው የክርስትና ህይወት ተቆሞ ብቻ አይቻልም። የክርስትና ህይወት እየተሄደ ብቻ አይቻልም። የክርስትና ህይወት ተተኝቶ ብቻ አይቻልም። የክርስትና ህይወት መንበርከክ የምትል ቅመም ትፈልጋለች። መቼም ስትንበረከኩ ሰውነታችሁ ራሱ የሚነግራችሁ ምን ሆነ ነው ይላችኋል። ምን ነው ቁጭ ብላን ነበር እንዴ ቅድም በሰላም በደህና እንዴ ምንድነው? something odd አደርጋናል እኮ መንበርከክ እንዴ? መንበርከክማ በጣም ቀመም ነች። መንበርከካለ ይላል ጳውሎስ። ያለበት ሁኔታ በፍጹም አይመችም። ያውም ለራሱ አይደለም ለኤፌሶን ቅዱሳን ሊጸልይ ነው። መንበርከካለ ይላል። I think መንበርከክ በእውነት በህይወታችን በጣም ሊበዛልን ይገባል። ደግሞ የሚገርማችሁ በትልቁ እግዚአብሔር ፊት የተንበረከከ ለመጣው ሁሉ አይንበረከክም። ዝም ብሎ የመጣው ሁሉ አይንበረከከውም። አንዴ ትልቁ እግዚአብሔር ፊት ተንበረከከዋል። ከዛ ሲወጣ ለማሸነፍ ነው። ይንበረከካል። በቃ ጳውሎስ ይንበረከካል፣ ይንበረከካል ይላል። ብዙ የተንበረከኩ ሰዎችን ልታስቡ ትችላላችሁ መጽሐፍ ቅዱሳችሁ ላይ። ለምንድን ነው የሚንበረከከው? በአፍ ፊት እንበረከካለሁ። ለምን? አለኝ ልመና፣ አለኝ በአፍ ፊት የማቀርበው ልመና አለኝ ብሎ ጸሎቱን ሲናገር ታያላችሁ። ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። የጸሎቱን ፖዚሽን ተንበርክኬ ነው የምጸልይላችሁ ነው የሚለው። በማን ፊት ነው የተንበረከከው ሲባል በአብ ፊት ነው የተንበረከኩት። ለምንድን ነው በአብ ፊት የምትንበረከከው? ምክንያቱም አባትነት ሁሉ የሚሰየምበት ከአብ ዘንድ ስለሆነ። አባትነት የሚሰየምበት ማለት ለምሳሌ አሁን የኔ ልጆች ሁለት ወንዶች ልጆች ናቸው። የኔ ልጆች ስማቸው ይጠራና ከዛ አብርሃም ነው የሚባለው አባታቸው ስም። ለምን? አስገኝ ስለሆንኩ፣ አባት ስለሆንኩ፣ ምንጭ ስለሆንኩ። እኔና እናታቸው ናቸው ወለድናቸው። ስለዚህ በአባት ስም ስለሚጠራ የአብርሃም ልጆች ተብሎ ይጠራል። ስለዚህ የኔ ፋሚሊ ናቸው እነዚህ። በአብ ፊት እንበረከካለሁ አባትነት ሁሉ ከሚሰየምበት ሲል በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል አይደለም የሚለው ምዕራፍ 1 ቁጥር 10 በጌታ በኢየሱስ ክርስቶስ በማመን የእግዚአብሔር ልጅ የሆኑትን ሁሉ በሰማይ ያሉ ኦልሬዲ የሄዱ ማለት ነው፣ በምድርም ያሉ እነሱን ሁሉ አንድ ላይ ጠቅልሎ አባት የሚባለው ማን ነው? እግዚአብሔር ነው። ልጁን ለተቀበሉ የማን ልጆች የሆኑ ዘንድ ስልጣን ሰጣቸው? የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ስለዚህ በጌታ በኢየሱስ ክርስቶስ ያመነ ሁሉ እግዚአብሔር ምኑ ነው? አባቱ ነው። በአብ ፊት እንበረከካለሁ ማለት ልጅ ስለሆንኩ ኦልሬዲ፣ የእግዚአብሔር ልጅ ስለሆንኩኝ ኦልሬዲ በአብ ፊት ምን አደርጋለሁ? እንበረከካለሁ። አባትነት ሁሉ ከሚሰኝ በበል የነገር ሁሉ አስገኝ ምንጭ ወደ ሆነው ወደ እግዚአብሔር ነው የምቀርበው ነው የሚለው። እውነትም መጽሐፍ ቅዱሳችን ይህንን ነው የሚነግረን። የነገር ሁሉ አስገኝና ምንጭ ማን ነው? እግዚአብሔር ነው። የተፈጠሩት ሁሉ በማን ተፈጥረዋል? በእግዚአብሔር ተፈጥረዋል። እዚህ አባት ወደ ሆነው ምንጭ ወደ ሆነው ወደ እሱ ተንበርክኬ ምን አደርጋለሁ? አክሰስ ስላለኝ ኮንፊደንስ ስላለኝ ተንበርክኬ ጥያቄን አቀርባለሁ። ትክክለኛ አድራሻ ጋር ነው ይዞ ሄደው ማለት ነው ጸሎቱ። ጌታ ኢየሱስ ክርስቶስ እስቲ ጸሎት አስተምረን አሉት። ጸሎት አስተምረን? አዎ። በሰማያት የምትኖር አባታችን ሆይ ብላችሁ ጀምሩ አለ ያለው። ይሄንን ጸሎት ማንም ተነስቶ በሰማያት የምትኖር አባታችን ሆይ ብሎ ቢጸልይ ይሰማል ሳይሆን አስተምረን ያሉት ደቀ መዛሙርቱ ናቸው። ደቀ መዛሙርቱ ናቸው ይሄ አክሰስ ያላቸው። ለማንም ሰው አይደለም ይሄን ትምህርት ያስተማረው አይደለም። ማንም አይደለም ጥያቄውን ያነሳው፣ ተከታዮቹ ናቸው ይሄን ጥያቄ ያነሱት። ስለዚህ ለእነሱ የተሰጣቸው መልስ ምንድን ነው? በሰማይ ያለው እግዚአብሔር ምናችሁ ነው? በምን ምክንያት? በልጁ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ስለታረቁ። ስለዚህ በእሱ ፊት ምን አደርጋለሁ? እንበረከካለሁ። አክሰሱ ስላለኝ መግባት አለን አደለ ያለው። እነዚህ አለቆች፣ ስልጣናት፣ ኢቭን ቅዱሳን መላእክት ሁሉ የሚደነቁበት አንዱ ምንድን ነው? ይሄ አክሰስ ስላለን ነው። በርከክ ብለን በአብ ፊት መጸለይ መቻላችን በጣም አስደናቂ ነገር ነው። ደግሞ የሚገርማችሁ እግዚአብሔር የኮሚኒኬሽን አምላክ ነው። መጽሐፍ ቅዱሳችሁ ስትመለከቱ የአሕዛብ አማልክት ጆሮ አላቸው አይሰሙም። እኔ በምን አይነት ድርቅና እንደሚሰሩ እስከዛሬ ድረስ ራሱ በጣም ይገርመኛል። ከሚያመልኳቸው ጋር እንዴት ኮሚኒኬት እየተደራረጉ እንደሆነ ራሱ ባቦ ሰጡኝ እንደሆነ ታውቃላችሁ። ብዙ በግምት ጆሮ አላቸው አይሰሙም፣ አይን አላቸው አያዩም፣ አፍ አላቸው አይናገሩም፣ እጅ አላቸው አይዳስሱም። የኔና የእናንተ አምላክ ግን ይሄ ሁሉ አለው፣ ኮሚኒኬት ያደርጋል። ስለዚህ ጳውሎስ ይሄ ኮንፊደንስም ስላለው የኤፌሶንን አማኞች ሳስብ አይ እንደው እንዴት ይሆኑ ይሆን ብዬ እጄን አጣጥፌ ቁጭ አልልም። አክሰስ ስላለኝ በአብ ፊት ተንበርክኬ ስለ እናንተ እነግረዋለሁ። እግዚአብሔር መናገር ብቻ የሚፈልግ አምላክ አይደለም፣ የሚሰማም አምላክ። ስለዚህ ይህን ስለሚያውቅ ቴዎሎጂው ነው እንደዚህ ያደረገው ጳውሎስን። ይኸውላችሁ ስለ አንድ ነገር ያለን ቴዎሎጂካል ኮንቪክሽን ህይወታችንን በጣም ነው የሚለውጠው፣ በጣም ነው የሚለውጠው። በቃ አሁን ስለ ጸሎት ያለውን መረዳት ነው የማየው። እስር ቤት ውስጥ ሆኖ ለሌሎች መጸለይ እንደሚቻል ያውቃል፣ እግዚአብሔር እንደሚሰማው ያውቃል። ስለዚህ ተንበርክኬ ጸልያለሁ አለ። ወደ ማን ነው ምጸልየው? አባትነት ሁሉ ከሚሰየምበት ወደ አብ ወደ እሱ ገብቼ እንበረከካለሁ አለ። ለምንድን ነው የምትንበረከከው? ምንድነው የጸሎት ርዕስ ካላችሁት በግልጽ ይናገራል ቁጥር 16 ላይ። በመንፈሱ በመንፈስ ቅዱስ ማለት ነው ይሄ። በመንፈሱ በጣም ሌላ የገረመኝ ነገር እዚህ ክፍል ላይ በአፊት እንበረከካለሁ ይላል። በመንፈሱ ይላል ክርስቶስ በልባችሁ በእምነት እንዲኖር ይላል። ታያላችሁ የእግዚአብሔርን አሰራር። እግዚአብሔር አብ አለ በዚህ ክፍል ላይ፣ እግዚአብሔር ወልድ ክርስቶስ አለ እዚህ ጋር፣ እግዚአብሔር መንፈስ ቅዱስ አለ እዚህ ጋር። ክብር ለእግዚአብሔር ይሁን። ለአንዳንዶች ምናልባት ግር ለሚላቸው እኛ በጣም በቃ ማይሆን ነገር የምናመልክ ይመስላቸዋል አብ ወልድ መንፈስ ቅዱስ ስንል። ግን ስራው ሁሉ እንግዲህ እንዴት እንደተሰራ መመልከት ትችላላችሁ። በአፊት እንበረከካለሁ ሲል ወልድን አቮይድ አድርጎ አይደለም፣ ወይም መንፈስ ቅዱስ በዚህ ውስጥ ምንም ሮል የለውም ብሎ አይደለም። በአፊት የምንበረከከው ምን እንድትሆኑ? በመንፈስ ቅዱስ አማካኝነት በውስጥ ሰውነታችሁ በኃይል እንድትጠነክሩ ነው ምጸልይላችሁ ይላል። በመንፈሱ መንፈስ ቅዱስ የሚያበረታ መንፈስ ነው። ደካማን ያበረታል። ደከመ የተባለን ሰው አንድ ጊዜ አንድ ወዳጄ አንድ ስብከት እየሰበከ ቪዲዮውን አያለሁኝ ዩቲዩብ ላይ። በጣም ስለምወደው እዚህ ሀገር እያለ በጣም ወዳጄ ነው። አሁን አሜሪካን ሀገር ነው ያለውና ይሰብካል። ማለፍ አልችልም በቃ ሲሰብክ እሱ እሰማለሁ፣ ጭው እየሰማዋለሁ። እየሰበከ በመካከል መላል እኔ ጴንጤ አላምንም አለ። ምን ሊል ነው ብዬ ደንግጫ፣ ጴንጤ አላምንም አለ ምንድን ነው ምን ሊል ነው ብዬ ስጠብቅ፣ ጴንጤ ማለት አለ ደክሟል፣ ደክሟል ብላችሁ በቃ ስታገኙት፣ እንዴ ደህና ነኝ ምን ሆንክ እባክህ፣ ምንድን ነው የሆንከው እባክህ፣ በቃ ብዙም ደስተኛ አይደለሁም፣ ምን ነው ምን ሆንክ፣ እኔ እንጃ በቃ በጣም ድካም ውስጥ ነው ያለሁት፣ እንደዚህ ነው ያለሁት እንደዚህ ብሎ ነግሯችሁ አዝናችሁለት በቃ አውርታችሁት አይዞ ምናምን ብላችሁት እንደ መጨረሻ ቆይስት ወይ ከቻልኩ ጸልይለታለሁ ወይንም ቤቴ ስሄድ ጸልይለታለሁ ብላችሁ እያሰባችሁ ልትለዩ ስል ልጸልይልህ ይላችኋል። ከመቼው ከዛ ድካም ውስጥ እንደወጣ አታቁም፣ እንዴት እንደተነካ አታቁም፣ ከዛ ሁሉ ዲፕሬሽን ውስጥ ወጥቶ ልጸልይልህ ይላል። ስለዚህ ምንጊዜ እንደሚነሳ ስለማላቅ እኔ ጴንጤን አላምንም አለ። ምንጊዜ ብድግ እንደሚል አታቁም አለ። ክብር ለእግዚአብሔር ይሁን። ይኸውላችሁ በኃይለኛ ድካም በኃይለኛ ፍረስትሬሽን ውስጥ ሆነን ተንበርክከን ስንነሳ ኃይለኞች ነን። በመንፈሱ የሚያበረታ የእግዚአብሔር መንፈስ ነው። በመንፈሱ በውስጥ ሰውነታችሁ በኃይል እንድጠነክሩ ጸልይላችኋለሁ። ይሄ ውስጥ ሰውነት የሚለውን ራሱ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 ላይ እንደሚያነሳው ታውቃላችሁ። የውጭው ሰውነታችን ዕለት ዕለት እየጠፋ ቢሄዳል እንደው ቢደክም እንኳን እኮ አይደለም ያለው ጥፍ ጥልም ቢል በቃ ሙትት ቢል እንኳን የውስጡ ሰውነታችን ዕለት ዕለት እየታደሰ ይሄዳል አለ። ለእሱ ነው መጸልይላችሁ ነው የሚሉ። እውነት እኮ ነው ይሄ እኮ እንደው እኛ እንደው ልባላልን እንደሆነ እንጂ የውጭ ሰውነታችን እኮ እየደከመ እንደሚሄድ ታውቃላችሁ። እኔ አሁን በደንብ አነብ ነበረ ያለዚህ ማለት ነው። በደንብ ወላ ከቅርብ ወላ ከሩቅ የሆነ ጊዜ ጀመርኩ እንደዚህ ማድረግ ያለ መነጽር ማለት ነው። ቢባል እምቢ አለ። በቃ ከመነጽር ሰሪዎች ጋር ተማከርኩና አይኔ ሆይ ከመነጽር ሰሪዎች ጋር ተባብሬም ቢሆን አግዝሃለሁ አይዞ ብዬ ይኸው ተጋግዘን በመነጽር ነው ማነበው። ምን እየሆነ ነው የሚሄደው? እየደከመ ነው የሚሄደው። ይሄ የውጭው ሰውነታችን እየደከመ ጭራሽ መጨረሻ ይጠፋል ነው የሚለው። የውስጥ ሰውነት የሚባል አለ። ይኸው ጸሐፊ ነው እንግዲህ ቆሮንቶስ መልእክትም ላይ ጻፈው፣ ይኸው ጸሐፊ ነው። ስለዚህ ምጸልየው ለአንድ ነገር ነው አለ። ለምን? በውስጥ ሰውነታችሁ በመንፈስ ቅዱስ ኃይል እንድትጠነክሩ ነው ምጸልየላችሁ። ይኸውላችሁ በጌታ መሆን አንድ ነገር ነው፣ ጌታ ማመን አንድ ነው፣ መዳን አንድ ነገር ነው፣ መጠንከር ግን ሌላ ጉዳይ ነው። ከኖርን ከቆየን እግዚአብሔር ዕድሜ ከጨመረልን መጠንከር የሚባል ነገር አለ፣ መበርታት የሚባል ነገር አለ። ይሄ በተለያየ ምክንያት ይሄ ያልሆነላቸው ሰዎች አለ ወይ? አዎ፣ መጽሐፍ የዕብራውያን መልእክት ከጊዜው የተነሳ ቲቸር ነበር መሆን ያለባችኋል። እግዚአብሔር ከሰጣችሁ እድሜ የተነሳ እግዚአብሔር ከሰጣችሁ አክሰስ የተነሳ አሁን ሲቆጠር እናንተ መምህር የመሆናችሁ ጊዜ ነበር። ገና የመጀመሪያ ትምህርት እንደሚያስፈልጋችሁ ነው እያየሁ ያለሁት ይላል ጸሐፊው። ዘር ኢዝ አ ፖሲቢሊቲ የመድከም ገብቷችኋል። እየደከሙ የመሄድ አለ በመንፈሳዊም ነገር። ጳውሎስ ይሄ እንዳይገጥማቸው ለእነዚህ ሰዎች እስር ቤት ሆኖ ተንበርክኮ በአፊት ምን ብሎ ይጸልያል? በውስጥ ሰውነታቸው ይሄ አዲሱ ሰው በመንፈስ ቅዱስ ኃይል ምን እንዲያደርግ እንዲበረታና እንዲጠነክር እጸልይላችኋለሁ ይላል። ውስጥ የትኛው ነው በጣም የሚያሳስበን? የጸሎት ርዕሳችን ውስጥ የሚበዛው የቱ ነው? በጣም ማሰብ አለብን። የቱ ይበዛል? እውነት በጌታ ፊት በጣም ጄኒውን መሆን አለብን አይደለ? እውነት መሆን አለበት በጌታ ፊት የምንሆነው። እውነት ምኑ ነው የሚያሳስበን? ገና በጌታ ፊት ስንሆን፣ መንበርከክ ስናስብ፣ መጸለይ ስናስብ ቶሎ ቶሎ የሚመጡት የጸሎት ርዕሶቻችን የቶቹ ናቸው? ለጳውሎስ እነዚህ የጸሎት ርዕሶች ነበሩ የሚመጡለት። የኤፌሶንን አማኞች ሲያስብ አዎ 3 ዓመት ተቀምጫለሁ እነሱ ጋር፣ አንድም አላስቀረሁባቸው። ሆል ካውንስል ኦፍ ጋድ ነበር ያስተማርኳቸው አስታውሳለሁኝ። ግን አሁን ደግሞ ጸልይላቸዋለሁ አለ። እዚህ እስር ቤት ውስጥ ሆኖ ምንድን ነው የምጸልየው ሲባል በመንፈሱ በውስጥ ሰውነታቸው በኃይል እንዲጠነክሩ ነው የምጸልየው ይላል። ውስጥ ስላለ ነገር ነው የምጸልየው። ኃይል ኃይል በጣም አስፈላጊ ነው በክርስትና ህይወት ውስጥ። ጌታ ኢየሱስ ክርስቶስ አንድ ነገር አስጠነቀቃቸው ደቀ መዛሙርትን፣ ኃይል ሳትቀበሉ እንዳትሞክሩት። ይሄን ህይወት ይሄን አገልግሎት አትችሉትም ያለ ኃይል አለ። ምን ማለት ነው? ከሌላ ኃይል ጋር ስለሚጋጠሙ ነው። ይኸውላችሁ የእግዚአብሔር ኃይል የሚያስፈልገው በክርስትና ህይወት ውስጥ የምንኖርበት ዓለም ሌላ ኃይል ይዞ ስለሚመጣ። ሌላ ነገር ባይኖር እኮ ይኸው የሚመጣው ሲስተም ሌላ ኃይል ይዞ ባይመጣ እኮ ኖሮ ምንም አንቸገርም ነበረ። ከዝም ብሎ ውሎ መግባት፣ ዝም ብሎ መኖር የሚባል ነገር ነበረ። ምናልባት ምዕራፍ 6 ላይ ስንደርስ እንዴት አይነት ክትክት እንዳለ ነው አይደለም? እንዳየው እዛ ጋር አይደል ስለ መንፈሳዊ ውጊያ ነው የሚናገረው። ኃይል ነው እዛ ጋር የሚናገረው። ስለዚህ በመንፈስ ቅዱስ አማካኝነት በውስጥ ሰውነታችሁ በኃይል እንድጠነክሩ ጸልይላችኋለሁ ማለት ያለ ኃይል ስለማይቻል። የክርስትና ህይወት የኃይል ህይወት ነው። ሐዋርያ ሥራ መጽሐፍ ላይ ከኃይል ጋር ነበር ግብ ግብ የሚገጥሙት። በገቡበት ከተማ ሁሉ የሆነ ኃይል ስትሮንግ ሆልድ አለው እዛ ከተማ ላይ የያዘበት፣ ያንን ኃይል ነበር ፔኔትሬት አድርገው የሚገቡት እንጂ ዝም ብሎ እንደገቡ እየመጡ ጌታን ተቀበሉ እየመጡ ጌታን ተቀበሉ ሁሉም ሰው ጌታን ተቀበሉ ሁሉም ሰው ጌታን ተቀበለ አይደለም። ውጡ ከዚህ አለ፣ ውጡ ከዚህ ከተማ። የህይወትን ቃል ይዘው መጥተው ውጡ ከዚህ ከተማ ይባሉ ነበር። ልትበጠብጡ ከተማችንን በአዲስ ትምህርት እንዲህ ልታደርጉ፣ እምነታችንን ልታጠፉ፣ እንዲህ ልታደርጉ እያሏቸው በጣም ይቃወማቸው። ከሚቃወማቸው ሰዎች ጀርባ ግን ብዙ መናፍስት ነበሩ። የሟርት መንፈስ፣ የጥንቆላ መንፈስ፣ እንደዚህ አይነት መንፈስ፣ አስማት ምናምን። ታዲያ ምንድን ነው? ያለ ኃይል እንዴት ይቻላል? አይሆንም። ያለ ኃይል አይሆንም። ኃይል እንድትለብሱ እንድትጠነክሩ ጸልይላችኋለሁ። በውስጥ መጠንከር በውስጥ መጠንከር በውስጥ መጠንከር የሚታወቀው መቼ መሰላችሁ? የሚያንገዳግድ ነገር የመጣለት ነው። እኔና ማሙሻ የተማርንበት መጀመሪያ የተማርንበት ትምህርት ቤት ኢቲሲ ማለት ነው፣ ሳር ቤት ዛፎች አሉ እዛ ግቢ ውስጥ አሁንም አሉ። እና ያኔ እኛ ስንማር ከነበሩ ዛፎች መካከል አንደኛው ምሳ የምንበላበት አካባቢ ስለነበረ በጣም ትልቅ ነው። እሱ ስር ነው ተሰብስበን የምናጠናው፣ ምሳ የምንበላው፣ የምንጫወተው፣ ብዙ ነገር እናደርጋለን እሱ ጋር ሆነን። ሌሎች ቀጠን ቀጠን ያሉ ዛፎችም አሉ። አንድ ቀን ከሰዓት ላይ ኃይለኛ ነፋስ ነፈሰ፣ ኃይለኛ ነፋስ እና ዛፎቹን ሲያንገዳግዳቸው በቃ መሬት ነክተው ሲነሱ ትዝ ይለኛል። አንዳንዶቹ ዛፎች እና አያቸዋለሁ ካፍቴሪያ ውስጥ ሆኜ። በኋላ እንደ ዝናብም ነገር ዘነበ። ከዛ ወደ ቤት ሄድን። ኔክስት ዴይ ትምህርት ቤት ስንመጣ ትልቁ ዛፍ ወድቋል፣ ሌሎቹ ምንም አልሆኑ። እነዛ ልምጥ እያሉ ተነስተዋል ቀጫጭኖቹ፣ ትልቁ ወድቋል። ጉድ ጉድ ጉድ፣ ወደቀ ትልቁ ዛፍ ወደቀ እያልን ጠጋ ብለን እንደው ለምን እንዴት ወደቀ፣ እነዛ ቀጥ ብለው እንዴት ይሄኛው ወደቀ፣ መቼም መጠየቅ ያለበት ጥያቄ ነው። እሱን ልንጠይቅ ጠጋ ጠጋ አለን። ከኔ ቀድሞ የደረሱት ብዙ ነገር እያሉ ነው። አንዳንዶቹ እኛ ስንጸልይ ነበር ይሄ ዛፍ እንዲወድቅ፣ ምክንያቱም ድሮ እዚህ ስር የሆነ ነገር ይሰራ ነበር ምናምን ያሉ የጸሎት ጓዶች አጋጥሞኛል። እሺ ይሁን፣ እንደሱም ይሁን ብቻ እኔ አትክልተኛው ነው ያዋራኝ መጀመሪያ። እና አብርሃም አለኝ፣ አቤት። አየኸው የዛፍ ወደቀ? አዎ። ለምን እንደወደቀ ታውቃለህ? አላውቅም። ጠጋ ብዬ ከስሩ ሳየው ምስጥ በልቶታል እንዳለ። እንግዲህ አስቡት፣ እኛ ምስጥ እንደበላው አናውቅም። እሱ ስር ነው ምሳ የበላ ነው ተጠልለን ማለት። እሱ ስር ነው ስለ አገልግሎት የተመካከር ነው። እሱ ስር ነው ጌታ ወደፊት በእኔ እንደዚህ ቢያደርግ፣ አንተ እንደዚህ ቢያደርግ፣ እንደዚህ እዚህ ሀገር ቢልከኝ፣ እንደዚህ መዓት ነገር መዓት ፕላን ያወጣ ነው። እሱ ስር ነው። እሱ ለራሱ ተበልቷል። ለካስ የለም፣ ምስጥ ጨርሶታል። እነዚያ ቀጫጭኖቹ ጠንካራ ነው ስራቸው፣ ምስጥ አልበላቸው። አያችሁ፣ ይሄ ተበልቷል። ለካ እንዳለ ምስጡ ውስጡን በልቶታል፣ እንዳለ ስሩን በጣጥሶታል። ስለዚህ ትንሽ ነፋስ እንኳን ይበቃው ነበር፣ እንኳን እንደዛ አይነት ነፋስ ማለት ነው። በውስጥ ሰውነት መጠንከር፣ በውስጥ ሰውነት መጠንከር ክፉ ቀን ላይ ነው የሚታወቀው። አሉ ክፉ ቀኖች፣ ኢዮብን የገጠሙት አይነት ክፉ ቀኖች ነው እኮ። ክፉ ቀን እኮ ነው የገጠመው እሱ። አሉ የሚመጡ ክፉ ቀኖች አሉ ወደ ህይወታችን። ቀኖቹ ምኖች ናቸው? ራሱ ጳውሎስ በዚህ በኤፌሶ ምዕራፍ 5 ላይ የሚያነሳው። ስለዚህ እሱ ሲመጣ ነው የጌታ ኢየሱስ ክርስቶስም ትምህርት ይሄንን እንደሚናገሩ ነፋስ ነፈሰ ጎርፍም በዓለት ላይ ስለነበረ ምን አላደረገም? አልወደቀም። አሸዋ ላይ ተሰሩት ቤቶች ግን እንዴት እንደወደቁ አወዳደቃቸው በጣም ከፍተኛ እንደነበረ ይናገራልና እሱ ዛፍ በአንድ ቀን አይደለም ተወደቀው፣ ምስጦቹ በልተውት ነው እየበሉት። በውስጥ ሰውነት መጠንካርም ያንድ ቀን አይደለም። አሁን አንዳንዴ ምን ተታለለው ምንድነው? በአንድ ቀን በውስጥ ሰውነቴ ጠንክር ብዬ ልነሳ ሞክራለሁ። አረ ፕሮሰስ ነው፣ አረ ሂደት ነው። እግዚአብሔርን ለመምሰል ራስህን አስለምድ ነው እንጂ ማታ ተኝተህ ጠዋት ስትነሳ ቁጭ እሱን መስለ ተነሳ አይደለም ነው። አንዳንዱ የሚያደናቅፈን በፍጥነት ካልሆነ ስለምንል በቃ በፍጥነት ያንዳንዷ ነገር በፍጥነት ደግሞ ይሄ የፈጣን ዘመን ነው። አዎ ግን ይሄ ማቹሪቲ እቺ ዚጋ ሙሉ ሰው ወደ መሆን ማደግ ፕሮሰስ ነው። ስለዚህ አሁን ጳውሎስ እዚህ ጋር የሚጸልይላቸው ጸሎት በቃ ጠዋት ማታ ነው ይሄን ጸልይላቸው አለ። ጠዋት ስትነሱ በቃ ብረት ታቃለ ብረት ጠንካራ ሆነ ትነሳለ ሳይሆን በህይወት ዘመናችሁ ሁሉ በውስጥ ሰውነታችሁ እየበረታችሁ እንድትሄዱ ጸልይላችኋለሁ ነው። እና የፍጥነትም እንዳልሆነ በደንብ ልብ ማለት ያስፈልጋል። ሌላው የሚጸልይላቸው ክርስቶስም በልባችሁ በእምነት እንዲኖር። እኔ የለም እንዴ ነው ያልኩት። አለ አይደል እንዴ? በጌታ ስለሆኑ አይደለ እንዴ ይህንን መልእክት የጻፈላቸው? እሱ አይደለ እንዴ ያገለገላቸው 3 ዓመት ኤፌሶን ተቀምጦ? ታዲያ እንዴት ነው ክርስቶስም በእምነት በልባችሁ እንዲኖር ማለት? በሙላት እንዲኖር ማለት ነው። በደንብ እንዲኖር ማለት ኤኒ ታይም ቼክ ቢደረግ የሚኖር እንዲሆን እንግዳ እንዳይሆን እንደ ሎዶቅያ ቸርች ከደጅ የሚያንኳኳ እንዳይሆን ማለት ነው። ቸርች ናት ግን ከደጅ ያንኳኳል ጌታ። አያስደነግጥም? በጣም እኮ ያስደነግጣል። ቸርች እኮ ናት፣ ቸርች ናት። የሎዶቅያ ቤተክርስቲያን ቸርች ናት። ካሉት 7 ቤተክርስቲያናት አንዷ ናት። በሎዶቅያ ቤተ ክርስቲያን ውስጥ ኢየሱስ ከደጅ ሆኖ ያንኳኳል። አረ በጣም ያስደነግጣል። የለም ማለት እኮ ነው። አያችሁ፣ በሙላት በልባቸው ውስጥ አልተቀመጠም ማለት ነው። እንደውም ቆይቷል። አንድ ሰባኪ ሲናገር የሰማሁት ነው። ጥቁር ነው ሰውየው፣ ነጮች ቤተ ክርስቲያን ሊያመልክ ሄደ። ያው እሱ ሁሉ በጌታ አንድ ነው። እንግዲህ ኤፌሶን 2ን አንብቧል መሰለኝ በደንብ። አዛብ የለም ምን የለም ሁሉም አንድ ነው የሚለውን ነው መሰለኝ ተሞልቶ የዛን ቀን ሊያመልክ ከበር ላይ መለሰው ነጩ ማለት ነው። ደረቱን ይዞ እንደዚህ የልኛ ጋር ትገባም እንዴ ቸርች ኦፍ ክራይስት አይደለ እንዴ የሚለው ጽሁፉ። አዎ ቸርች ኦፍ ክራይስት ነው፣ ግን ነጭ ብቻ የሚገባባት ቸርች ኦፍ ክራይስት ናት። እና እኔ አልገባም አትገባም። በጣም አዝኖ ተጎድቶ እዛው ደጅ ሆኖ በጣም እያዘ ጌታ ሆይ በጣም አዝናለሁ፣ እኔ በአንተ ያመንኩ አይደለሁኝ እንዴት አያስገቡኝም ምን ማለት ነው ሲል አራንተን ብቻ አይደለም የከለከሉት እኔም የለሁም አለዋል። ቸርች ኦፍ ክራይስት ግን የለም። በጣም እኮ የሚዘገንን ነገር እኮ ነው ማለት እንዴ። እኔ ብኖር ያስገቡ ነበር፣ እኔ ስለሌለው ነው ያላስገባል። ክርስቶስም በልባችሁ በእምነት እንዲኖር። እንዲኖር ማለት ሁሌ እንዲኖር ማለት ነው። እያችሁ መኖር ማለት አንድ ቀን አይደለም፣ አንድ ሳምንት አይደለም፣ የሆነ ኮንፈረንስ የኖረ ሰሞን ማለት አይደለም። መኖር ማለት መኖር ነው። በቃ እንግዳ አይደለም ለእናንተ ቤት ማለት ነው። ሲመጣ ፍጹም እንግዳ አይደለም፣ በቃ ዌልካም የሚባል ነው ማለት ነው። እንዲኖር በእምነት በልባችሁ እንዲኖር። እኛ ልብ ውስጥ ልግባ ብሎ ያላሰፈሰፈ ስንት ነገር አለ እንዴ? ማአት እኮ ነገር ነው አሁን ያሰፈሰፈው እኮ። ካልገባሁ የሚሉ ብዙ መረጃዎች የሉም እንዴ? ብዙ ሀሳቦች የሉም እንዴ? አንተ እኮ እንዲም ብታረግ ይለን አይደለ እንዴ? እንዲም ሰው እኮ እንደዚህ ነው የሚያደርገው፣ ምንድነው አንተ ብቻ የሚል መዓት ነገር ነው በየቀኑ የሚመጣብን። እነዚህን ሁሉ እንግዲህ እምቢ ብለን ማለት ነው፣ እነዚህን ሁሉ ግብዣዎች ኖ አይሆንም፣ ደባል አይቻልም፣ አልፈልግም፣ ይቅርብኝ፣ እኔ እንደዚህ አይነት ህይወት እንድኖር አይደለም የተጠራሁት፣ እኔ አዲስ ህይወት ለመኖር የተጠራሁ ነኝ፣ እምቢ እያለን ካልሆነ በስተቀር እንዴ ልባችን ውስጥ የገባውን ክርስቶስን ጌታን እንዲወጣ የማይፈልግ ማን አለ? በጣም ብዙ እኮ አለ። ጳውሎስ ተሞክሯል እኮ እንደዚህ አይነት ሙከራ። ይሄ የሚጸልየው ሰው ራሱ ተሞክሮ ያውቃል። አግሪጳ የሚባለው አገረ ገዢ አንተ አለው ሰማውና አንተ ይሄን ነገር አትተውም እንዲ አለው። ማለት በቃ ምንም ይሄ ኤክስፒሪየንስ እንደሌለው ሰው ለምን አትሆንም? ይሄ ሁሉ ረብሻ እኮ ይቆም ነበር አንተ ብትተው። በቃ ተወው አለው። ተው በቃ ይሄ ክርስቶስ እምነት ምናምን ምትለው ነገር ተውና አገር ሰላም ይሁን አንተም ተፈታ ከዚህ ስር ምንድነው እሱ ሲለው አልተጻፈም እንጂ ያለ ይመስለኛል እሱን ትቼ ቀፎልሁን አያችሁ የደማስቆ ኤክስፒሪየንሱ ቀረች ማለት እኮ በጳውሎስ ህይወት ውስጥ እኮ ቀፎ ሆነ ማለት እኮ ምን አይነት ኑሮ ሊኖር ነው ምን አይነት ህይወት ሊኖር ነው ከዛ በኋላ የሁል ጊዜ ትዝታው ምንድነች ያቺ ተርኒንግ ፖይንት ነች የሆነ ቦታ ተከሶ ሲቀርብ ልክ ሲጀምር እኔም እንደናንተ ያረጋይ ነበር እንደዚህ አሳዳጅ ነበርኩ እኔም እንደናንተ ነበርኩ ነገሩ ግን የተለወጠ የቱ ጋር መሰላችሁ የቱ ጋር ሲ ደማስቆ መንገድ ላይ ይላል ያቺን መገለጥ ያቺን ብርሃን ያቺን እውነት አለቃትም ነው የሚለው በቃ አልተዋትም ነው የሚለው ስለዚህ አሁን ጸልይላችኋለሁ የሚላቸው ምንድነው ክርስቶስም በእምነት በልባችሁ በእምነት እንዲኖር ጸልይላችኋለሁ ለአማኝ እንደዚህ ይጸልያል አዎ ለአማኝ እንደዚህ ይጸልያል ይወላችሁ እግዚአብሔር በጸጋው እየደገፈን እግዚአብሔር በቃሉ ብርሃን በመንፈሱ ኃይል ያበረታን ስለሄድን ነው እንጂ ቀስ ብሎ ከልባችን ውስጥ ይሄ በእምነት የተቀመጠውን ዙፋኑ ላይ የተቀመጠውን ክርስቶስን ሊያወጣ የሚፈልግ ያላሰፈሰፈ ነገር የለም እግዚአብሔር አይናችንን ከፍቶ ቢያሳየን ማለት ነው የሚመጡ ፈተናዎች ሁሉ ታርጌታቸው እሱን ከኛ ውስጥ ማውጣት ነው በቃ ብትተዩስ እንዴ ሰው እኮ ስንት ውሳኔ ወስኗል በህይወቱ እኛ ጌታን ስንቀበል ያልደረሰብን ነገር አለ እንዴ ለማስተው ማለት ነው ምን ነው ሌላ ሌላ ነገር ስንወስን ማንንም እንኳን አልተናገረንም የሆነ ሀገር ስንሄድ እኮ ምንም አልተባልንም ሄድክ ጥሩ ነው የሆነ ነገር ስናደርግ ትምህርት ስንጀምር ስናቆም ስንመረቅ ምንም እንኳን አልተባልንም ጌታ ኢየሱስ የህይወቴ ጌታ ነው ስንል ግን ያልተነሳብናል እሱን ለመውሰድ ማለት ነው እሱን ለማውጣት ከውስጣችን ማለት ነው ለምንድን ነው ግን ይሄ የሚሆነው እነዛ ባየር ላይ ያሉ መናፍስቶችና አለቆች ድባቅ የመታቸው ማን እንደሆነ ስለሚያውቁ ነው ሌሎች ስሞች አያስፈሯቸውም የፈለገ የቅዱስ ስም ጥሩ የቅዱሳን ስም ጥሩ አይፈሩትም አንድ የሚፈራ ስም አለ በሰማይም በምድርም የናዝሬቱ ኢየሱስ ምክንያቱም በአደባባይ ድል የነሳ እሱ ስለሆነ ማለት ነው ያሸነፈ እሱ ስለሆነ ማለት ነው እሱን ከውስጣችን ለማውጣት ያላሰፈሰፈ ነገር የለም ስለዚህ ጳውሎስ ምን ይላል ሶስት አመት ስቀመጥ ጥሩ ህይወት እንደነበራቸው አስታውሳለሁ ጥሩ ነበረ ብዙ እንደውም የሚያስፈራ እንትን አላየሁኝም አሁን ግን ዞር ብዬ እስር ቤት ሆኜ እናንተን ሳስብ ኢየሱስ ክርስቶስ በእምነት በልባችሁ እንዲኖር ጸልይላችኋለሁ እንግዲህ ሌላ ሰው ለሌላ ሰው እንደዚህ ከጸለየ እኛ ለኛ እንዴት መጸለይ እንዳለብን አስቡ እንግዲህ ጌታ ኢየሱስ በእምነት በልቤ እንዲኖር ብሎ መጸለይ እኮ በጣም ዋና ነገር ነው እንደው ምንም ይወሰድብኝ እሱ አይወሰድብኝ አሜን ብሎ መጸለይ በጣም ተገቢ ነው ለሱ ጸልይላችኋለሁ አላችሁ እንደ ክብሩ ባለጠግነት መጠን ደግሞ ይስጣችሁ ይሄን ልመናዬን ይሄን ማቀርበውን የጸሎት ርዕስ እንደ ክብሩ ባለጠግነት መጠን እንዲሰጣችሁ ነው ምለምነው ይላል እንደ ክብሩ ባለጠግነት መጠን ማለት ወለታችን በሚቀጥለው ሳምንት እንገናኝ እናነሳዋለን ከምንለምነው ከምናስበው በላይ የሚያደርግ አምላክ እንደሆነ በፊቱ ምንንበረከከው እግዚአብሔር 6 ጠይቀሻል 6 ነው የሚሰጥሽ የሚል እንኳን አይደለም እኮ እግዚአብሔር የሚገርማችሁ ከምንለምነው ከምናስበው ሁሉ በላይ አብልጦ የሚያደርግ አምላክ ክብር ለሱ ይሁን ማለት በዚህ ጭንቅላት አይወሰንም እግዚአብሔር በፍጹም አይወሰንም እንደ ክብሩ ባለጠግነት መጠን እንዲሰጣችሁ ነው የምለምነው ማለት እኔ አላቀው መጠኑን አለ በቃ በጣም በጣም ሰፊ ነው እንደሱ ልክ ይስጣችሁ እንጂ እንደኔም ልመና ብቻ አይደለም እንዲሰጣችሁ የምጠይቀው ይላል ለምሳሌ አንድ ሰፈር ስንኖር ሰፈሩ ኮረኮንች ከሆነ መግቢያው የሰፈሩ ሰው ተነጋግሮ ለምን ይሄንን ኮረኮንች አስፋልት አናረጋውም አንድ ሰው አይችልም እናዋጣና እንስራ ቢባባል እሺ ተባብሎ ያንን ኮረኮንች በአስፋልት ለመስራት ገንዘብ ማሰባሰብ ቢጀመር ብዙዎቹ ኑሯቸው ተመሳሳይ ከሆነ እንደው የሚመደብባቸው ገንዘብ መጠን እኩል ነው የሚሆነው በያስባለው የቤኩተር 600 10000 ብር ያዋጣ 601 10000 ብር ያዋጣ ይሄ ደግሞ ያዋጣ ተብሎ እንዳጋጣሚ እዛ ሰፈር በጣም 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 በገንዘብ ባለጠጋ የሆነ ሰው ቢኖር እዛ ሰፈር የዛ ኮሚቴ ሰዎች ምን ብለው ነው የሚያስቡት መቼም ጋሽንትናን እንደሌሎቹ 10000 አንለው አይደል 10000 አንለው ስንት ያዋጣ በሰው ላይ መመደብ ቀላል ነው አይደል ስንት ያዋጣ 1 ሚሊዮን ቢያዋጣስ ምን ባለጠጋ ነው እሱ ሚሊዮን ባያዋጣስ ተብሎ እንትን ሊባል ይችላል። ኤክስፔክቴሽን እንደዛ እንትን ሊደረግ ይችላል። ከዛ ቀጠሮ ይዘው ከዛ ሰው ጋር አግኝተውት እንደው ጋሽ እንትና እኛ የዚህ ሰፈር ሰዎች ነን፣ ምናልባት በደንብ አታቀንም ይሆናል፣ ኮሚቴዎች ነን፣ ይችን ኮረኮንች አስፋልት ልናረጋ ታስበን ነበረ እና ያው ለሁሉም ሰው መድበናል፣ እያንዳንዳችን 10-10 ሺ ልናዋጣ መድበናል፣ እንደው አንተ ሲሉት እኔም 10 ሺ ቢል ሰጥቷል እኮ 10 ሺ 10 ሺ ሰጥቷል። ግን ሰው ምንድን ነው የሚለው? ይ ስግብግብ ነው ስግብግብ ነው። እንዴት 10 ሺ ይሰጣል? ለምንድን ነው? እንደ ባለጠግነቱ መጠን አይደለም የሰጠው። ይችላል ከ10 ሺ በላይ መስጠት፣ ሌሎቹ ስላልቻሉ ነው። ካላቸው ላይ ነው። እንደውም 10 ሺ በቃ እንደው ዘላለም አቧራ ከሚቦንብኝ ግድ የለም አስፋልት ይሁን ብለው ካላቸው በጀት ላይ ነቀነሰው። እሱም በቃ እንደናንተ ነኝ፣ እኔም በአንድ አስፋልት የምሄድ እናንተም በአንድ አስፋልት፣ ለእኔ ይለያል እንደሚሰራው አስፋልት 10 ሺ ነው ብሎ ቢሰጥ ሰጥቷል። ግን እንደ ባለጠግነቱ መጠን ስላልሰጠ ከትችት አይተርፍም። ጳውሎስ በአብ ፊት እንበረከካለሁ ሲል በፊቱ የተንበረከኩት አብ ሃሌሉያ ባለጠጋ ነው ይላል። በቃ ሞልቶታል ይላል። በቃ እኔ ጀስት የታየኝን እጸልይላችኋለሁ እግዚአብሔር ሆይ ብዬ እንደው በዚህ አቅጣጫ በውስጥ ሰውነታቸው በመንፈስ ቅዱስ አማካኝነት እንድታጠነክራቸው ክርስቶስን በእምነት በልባቸው እንዲኖር ጸልይላችኋለሁ። ግን ይሄን ስጸልይ ይላል እሱ እንደ ክብሩ ባለጠግነት መጠን ይስጣችሁ። ይኸውላችሁ በፊቱ የምንበረከከው ጌታ በጣም ባለጠጋ እንደሆነ ስናስብ ደጋግመን ሂዱ ነው የሚለን ወደፊቱ። አንድ ሰው የሆነ ቦታ በጣም ደጋግሞ ካያችሁት አዋጥቶታል ማለት ነው ያ ቦታ ራይድ። ያው የቅርብ ጊዜ እንትን ስለሆነ እሱን ብጠቀም ጥሩ ነው ብዬ አስባለሁ። ራይድ አሉ አንዳንድ ስፖቶች አሉ በጣም ስራ የሚገኝባቸው። ሰፈሬ እዚህ ነው፣ ከሰፈሬ አልንቀሳቀስም ካልክ አታገኝም አሉ ስራ። አንዳንድ ኤሪያዎች ያውም ሰዓት አላቸው፣ ሰው ከስራ የሚወጣባቸው የሚገባባቸው፣ ባንክ አካባቢ ከሆኑ ምናምን። እነዛን ቦታዎች የሚያውቁ ድራይቨሮች፣ በዛውም መረጃ ነው እንግዲህ እየሰጠው ያለው፣ እነዛን ቦታዎች የሚያውቁ ድራይቨሮች በጣም ስራ ያገኛሉ አሉ። ምክንያቱም ቶሎ ቶሎ ስራ ይመጣል እዛ ቦታ ላይ እና አንድ ራይድ የሚሰራን ሰው ደጋግማችሁ የሆነች ባንክ አካባቢ ካያችሁት ስላዋጣው ስላተረፈው ነው። ሰው የእግዚአብሔርን ባለጠግነት ሲያስብ፣ ክብር ለሱ ይሁን፣ የእግዚአብሔርን አባትነት ሲያስብ፣ የእግዚአብሔርን ምንጭነት፣ የትኛውም በጎ ነገር ሁሉ ምንጭ እግዚአብሔር ነው፣ እሱን በደንብ ከተረዳ አለመጸለይ አይችልም። አይደለም ለራሱ ለሌሎች ሲጸልይ ታገኙታላችሁ። ለምን? ጥቅሟን ያውቃታል። ጳውሎስ እችን ስለሚያውቅ ነው። እስር ቤት ውስጥ ሆኖ አሁን ማዘን ምናምን እኮ ይችል ነበረ። እንደው መቼ ይሆን የምፈታው? እንደው የሚገርም ነገር ነው። እነዚህ ክፉዎች እንደው ጭራሽ ይግባኝ ስል ጭራሽ እዚህ ጋር ያምጡኝ፣ የሚገርም ነገር ነው እያለ እኮ መተከዝ፣ ማሰብ፣ መቆዘም፣ ብዙ ነገር ማድረግ ይችላል። በአብ ፊት የመንበርከክን ጥቅም ስለሚያጣት የኤፌሶንን አማኞች ይዞ በአብ ፊት ይንበረከካል። ኧረ መንበርከክ ይሁንልን፣ ክብር ለእግዚአብሔር ይሁን። ጥቅሟን ያወቀ ሰው እዛች ሰፈር አይጠፋም። ጸልያለሁ ይላል። ክብር ለእግዚአብሔር ይሁን። ጸልያለሁ፣ በቃ ጸልያለሁ። ጸልዩ አይጠግብም ይሄ ሰው። እንደ ክብሩ ባለጠግነት መጠን ይስጣችሁ። ይሄ የእናንተ ስርና መሰረት በፍቅር ይጸና ዘንድ ብሎ ነው ቁጥር 18 ወደ 18 የሚንደረደረው ማለት ነው። እሷን ልንካት። የእናንተ ስርና መሰረት በፍቅር ይጸና ዘንድ። ስር መሰረት፣ ይውላችሁ፣ ስር ውስጥ ነው። መሰረት ውስጥ ነው። ክርስቶስ በልባችሁ ውስጥ ነው። በውስጥ ሰውነታችሁ በመንፈስ እንድጠነክሩ ውስጥ ነው። ውስጥ ናቸው እንዳለ የሚጸልይባቸው ነገሮች ሁሉ። ለምን? የውስጡ ነዋ የሚገለጠው። አያችሁ፣ እነ ፍሬ እነ ስኬታማነት ምናምን የምንላቸው ሁሉ በህይወት በአገልግሎት በየትኛውም በሪሌሽንሽፕ እነዚህ ሁሉ የሚታዩት ፍሬዎች ስር ጋር ያለውን ነው የሚያሳዩት፣ ውስጥ ያለውን ነው የሚያሳዩት። በውስጥ ሰውነቱ በመንፈስ ቅዱስ ኃይል የጠነከረ ሰው ሲኖር ያስታውቃል፣ ሲያገለግል ያስታውቃል። ክርስቶስ በልቡ በእምነት ሙልት ብሎ ጢም ብሎ ያለ ሰው ሲኖር ያስታውቃል፣ ህብረት ሲያደርግ ያስታውቃል፣ ሲገለገል ያስታውቃል፣ ሲያገለግል ያስታውቃል። ስር በደንብ የሰደደ ዛፍ የዛን ቀን ነፋሱ ሲመጣ ልምጥ እያሉ ተነሱ አይደለ? ስር የሰደዱት በደንብ በምስጥ ያልተበሉት የተበላው ወድቆ ታየ፣ እነሱ ቀጥ ብለው ታዩ። ውስጥ ያለው በገሃዱ ዓለም በሚመጣ ክፋትና ግፊያ እንዴት እንደሚጸና ወይም እንዴት እንደሚወድቅ ይታያል። ህንፃ ሲሰራ መሰረት የእናንተ ስርና መሰረት አይደለም የሚለው? ስርና መሰረት በፍቅር ይጸና ዘንድ ማለት ህንፃ ሲሰራ ከፍተኛው ጥንቃቄ የሚደረገው መሰረቱ ሲሰራ ነው። አሁን እኔ ይህንን በጣም የምታውቁ ሰዎች ስላላችሁ ብዙ ባልቀባጥር ጥሩ ነው። በቃ ባጭሩ ህንፃ ሲሰራ መሰረቱ ወሳኝ ነው ብዬ ልለፍ። ሌላ ባላወራ ጥሩ ነው። ግን ውስጥ ናቸው የሚገርማቸው እነዚህ ሁሉ። ህንፃ ሲሰራ መሰረት ውስጥ ነው። የዛፍ ስሩ ውስጥ ነው ያለው። ክርስቶስ በልባችሁ ውስጥ ነው። በመንፈስ ቅዱስ በኃይል ልጠነክሩ ውስጥ ነው። በቃ ለውስጥ ይጸለያል ነው የሚለው። በቃ ጳውሎስ ለውስጥ ይጸለያል። ስለቱ ነው በጣም የሚያሳስባችሁ። ስለቱ ነው የምትጸልዩት። ይሄ ማለት ስለሌላ ነገር አትጸልዩ ሳይሆን ጌታ ኢየሱስ ክርስቶስ ስለምትበሉት ስለምትጠጡትም አቅርቡ አይደለም የሚለው። በእግዚአብሔር ፊት እንድንጸልይ ያብዘናል። እግዚአብሔር ፕሮቫይድ እንደሚያደርገን ይነግረናል። ግን የምናጠናው ክፍል ይሄን ክፍል ነውና ስለ ውስጥ በጣም ይናገራል። ውስጥ መጠንከር፣ ውስጥ በልባችሁ እንዲኖር ስርና መሰረት፣ የእናንተ ስርና መሰረት በፍቅር ይጸና ዘንድ። የማቹሪቲ ይሄ አንድ ሰው ማቹር እያደረገ ሄደ ካላችሁኝ ምልክቱ ምን መሰላችሁ? የእግዚአብሔርን ፍቅር በደንብ የተረዳ ነው ማቹር የሚያደርግ ሰው። ከዛ ይገለጣላ እግዚአብሔርን መልሶ በመውደድና ቤተ ክርስቲያንን ወይም ቅዱሳንን በመውደድ ኢቨን ሰውን ሁሉ በመውደድ ይገለጣል ማለት ነው። ይሄ የሚሆነው ግን የእግዚአብሔር ፍቅር በቅጡ ሲገባው ነው። ሰው አንድ ሰው የእግዚአብሔር ፍቅር በደንብ ሳይገባው መልሶ እግዚአብሔር መውደድ አይችልም። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 እሱ አስቀድሞ ወዶናልና እኛ መልሰን እንወደዋለን የሚለው አንደኛ ዮሐንስ ምዕራፍ 4 ቁጥር 19 እሱ አስቀድሞ ምን አደረገን? ወደደን። ከዛ እኛ ምንድን ነው የምናደርገው? እኛማ ምላሽ ሰጪዎች ነን። እግዚአብሔርን ሰው ብድግ ብሎ መውደድ አይችልም። አሁን አንዳንዴ ይሰማለሁኝ፣ ኧረ እሷ ከልጅነቷ ገና ሚጢጢ እያለች ታውቃለህ፣ ከልጅነቷ ጀምሮ ጌታን ትወድ ነበር፣ ከልጅነቱ ጀምሮ እንደዚህ ይባላል። አይ ዶንት ቲንክ እግዚአብሔርን መውደድ ምላሽ ነው። ሰው ከመሬት ተነስቶ እግዚአብሔርን ሊወድ አይችልም። በእግዚአብሔር እንደተወደደ ሲገባው ግን ምላሽ መስጠት ይጀምራል። እሱ አስቀድሞ ምን አድርጎናል? ይኸውላችሁ እውነተኛ ለእግዚአብሔርና ለቅዱሳን የሚኖረን ፍቅር እውነተኛ የእግዚአብሔር ፍቅር ሲገባን። እጸልይላችኋለሁ የሚላቸው ስለምንድን ነው? የእናንተ ስርና መሰረት በፍቅር የጸና እንዲሆን ነው የምጸልይላችሁ። ከዛ የሚቀጥለው ሳምንት ስንገናኝ እኮ የምናነሳው የቱን ነው? ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ተበረቱ ዘንድ እጸልይላችኋለሁ። ስለዚህ የክርስቶስ ፍቅር በደንብ ሲገባቸው ክርስቶስንም በክርስቶስ አምሳል የተፈጠሩ የሰው ልጆችንም ኢቭን ፍጥረትንም መውደድ ይችላሉ ማለት ነው። አቅም ያገኛሉ ማለት ነው። ለእሱ ነው መጸልይላችሁ ነው የሚላቸው። አለበለዚያ የእሱን ፍቅር በደንብ ሳንረዳ ለመውደድ መሞከር፣ ለማፍቀር መሞከር፣ በጎ ሰው ለመሆን መሞከር ከባድ ዲስአፖይንትመንት ውስጥ ይከታል። ደግ ሰዎች ሲጎዱና ሲያዝኑ አይታችሁ አታውቁም? ምንም ለማያውቁት ሰው ቸርነት አድርገው የሆነ ነገር አድርገውለት በቃ ከርኅራኄ የተነሳ ማለት ነው አድርገውለት ረድተውት በጣም ብዙ ነገር አድርገውለት ትልቅ ደረጃ ደርሶ በእነሱ ላይ ጠላት ሆኖ ሲነሳባቸው በጣም አዝነው ልባቸው ተሰብሮ ሰዎች አጋጥሞኝ ያውቃል። እንደው ሌላ ሰው ላይ እንደዚህ ያደርግ እኔ ላይ እንዲህ ይደረጋል? በጣም ውይ ሰው ከዛ ሰውዬ ተነስቶ አጠቃላይ ሰውን ሁሉ ጨፍልቆ ሁለተኛ ለሰው መልካም ነገር ሁለተኛ እስኪል ጥግ እስኪዝ ድረስ ሰው ሲደርስ አይቻቃለሁ። በተለይ ደግ ሰው የሚጎዳው በዚህ ነው። እኔ ብዙም ደግ ስላልሆንኩ ብዙ አልጎዳም። በእውነት በጣም ደግ ሰዎች ሲጎዱ አይቻቃሉ። በጣም ደግ ሩህሩህ ሰዎች በቃ ማያልፉ የተቸገረ ሰው አይተው ማያውቁትን ሰው እኮ ነው በቃ ኤክስትራ ማይል ሄደው ረድተው ከመሬት አንስተውት በጣም አግዘውት ረድተውት በእነሱ ላይ ይነሳባቸዋል። ከዛ ኃይለኛ ስብራት ውስጥ ይገባል። ሁለተኛ ለሰው በቃ ይውላችሁ። የእግዚአብሔርን ፍቅር በቅጡ መረዳት ፍቅራችን ሁሉ በማስተዋል እንደሚያደርገው ታውቃላችሁ። ምንም ጠብቀን አይደለም። ይብን ዲሳፖይንትመንት ሁሉ ያጠፋል ወይም ይቀንሳል። የሚገርማቸው የእግዚአብሔር ፍቅር በቅጡ ሲገባን ከሌሎች ጋር እንዴት እንደምንኖር ያስተምረናል። ምን ኤክስፔክት ማድረግ እንደሌለብን ሁሉ ያስተምረናል። በጣም በጣም አስገራሚ ነው የክርስቶስ ፍቅር ማለት። ለእሱ እኔ ጸልይላችኋለሁ ይላችኋል። ጸልይላችኋለሁ በዛ በጣም ስር እንድትሰዱ ማለት ነው። የእናንተ ስርና መሰረት በፍቅር ይጸና ዘንድ። ማቹሪቲና ፍቅር ልትለያያቸው የማትችሏቸው ነገሮች ናቸው። አንድ ሰው በጣም በስሏል፣ በክርስትና ህይወቱ በጣም በስሏል ብላችሁኝ ለእርስ በርስ ግንኙነት ሴንሲቲቭ ካልሆነ እኔ አልበሰለም ነው የምለው። አብሮ አይሄድም። በፍጹም አብሮ አይሄድም በቃ ይሄ ነገር። እግዚአብሔርን መወደዱ የሚገለጠው በመንድ ነው? ሜዳው መገለጫው የት ነው? ቅዱሳን ናቸው፣ ቸርች ናት። ባለፈው ሳምንት የተመለከተው ለቸርች ቁራጭ የምታክል ቦታ የለውም ሰው፣ ምንም ቦታ የለውም። ማለት በክርስቶስ ኢየሱስ አምነው ለዳኑ ሰዎች ምንም ቦታ የለውም፣ ምንም ሩም የለውም። ትዕግስት የሚባል የለውም፣ ፍቅር የሚባል የለውም። ግን በጣም ማቹር አድርጓል ብትሉኝ፣ አይ እኔ እንደዚህ አይነት ማቹሪቲ እኔ አላቅም። የለም እንደዚህ አይነት ማቹሪቲ። አሁን ምዕራፍ አራት ጀምሮ እስከ ምዕራፍ ስድስት እኮ እንዲህ ከሆነ የተወደዳችሁት እንዲህ ተመላለሱ ሊለን ነው አደለ ጳውሎስ? ታዲያ ምንም አቮይድ የማናረገው እኮ ሜዳ ነው እኮ ቸርች ማለት እኮ የአማኞች ህብረት ማለት እኮ ያለሱ ብኖር ይሻለኛል። እኔ ያስቸገረኝ እግዚአብሔር አደለም፣ እኔ ያስቸገረኝ ልጆቹ ናቸው እያለን የምንኖርበት ህይወት አደለም የተሰጠን። የእናንተ ስርና መሰረት በፍቅር ይጸና ዘንድ ለዚህ ነው መጸልይላችሁ አለ። በቃ የእናንተ ስርና መሰረት በፍቅር ይጸና ዘንድ። ያንን ፍቅር ሲያብራራው ከቁጥር 18 በኋላ መመልከት ትችላላችሁ፣ ግን ሳምንት ስለምናነሳው እሱን አልሄድበትም። ግን እንዲሁ ሀሳቡን ለመጠቅለል መንበርከክ ኢዝ ቬሪ ኢምፖርታንት። በእውነት ቅዱሳን በአብ ፊት መንበርከክ በጣም 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 ትልቅ መታደል ነው። ስለ ራሳችንም ይሁን ስለ ቅዱሳን ቸርችንም ስናስባት ቤተ ክርስቲያን የሚጸለይላት ህብረት እንጂ የምትተች አይደለች፣ የሚጸለይላት ናት። አሁን እኛ ይቀለናል፣ ብዙ ነገር ምንም ለማለት ይቀለናል። ግን ጳውሎስ ምን እንደሚያስብ ታውቃላችሁ? እኔ ቸርችን ሳስብ ጸልይ ጸልይ ነው የሚለኝ ነው። ደግሞ ቤተ ክርስቲያን የምትጸልይ ህብረት ናት ራሷም። ስለምን? ስለ ብዙ ነገር። ጌታ ኢየሱስ ክርስቶስ ምንድን ነው ያለው? የሚያሳድዷችኋሉ፣ የሚረግሟችኋሉ፣ እንዲህ የሚያረጓችኋሉ፣ ለእነሱ ጸልዩ ነው አደለ? አንዱ ትእዛዙ ጸልዩላቸው ነው የሚለው። ስለዚህ የገባንባት ህብረት የምትጸልይ ህብረት ናት። ትጸልያለች፣ ለነገስታት ትጸልያለች፣ ለተፈጠሩ ችግሮች ትጸልያለች፣ ቤተ ክርስቲያንን ሲያሳድዱ ትጸልያለች፣ ተሰብስባ ትጸልያለች። ይጸልያሉ፣ እግዚአብሔር ሆይ ብለው ይጸልያሉ። ከዛ ኃይል ተሞልተው ይወጣሉ። እንደገና ወደ ዛቻቸው ተመልከት። አንተ እንግዲህ ሰው የሚድንበትን መንገድ ይሄ ነው ብለህ ጠቁመህናል፣ እኛም አይተናል፣ ምስክሮች ነን። ይሄንን ይዘን ስንወጣና ስንመሰክርና ስንሰብክ ከተማ ረበሻችሁ፣ እንዲያረጋችሁ እንዲያረጋችሁ ብለው እያዋከቡን፣ አንዴ እስር ቤት ይከቱናል፣ አንዴ በዚህ ስም አታስተምሩ ይሉናል፣ በቃ ያደነጋግሩናል። አንተ ምን ትላለህ ብለው ሲጸልዩ እንደገና ቀጥሉ ብሎ እንደ በዓለ ሃምሳው መንፈስ ቅዱስ በእነሱ ላይ ወረደ። ጓሄድ ማለቱ ነው። ትጸልያለች፣ ኃይል ተሞልታ ትወጣለች። እንግዲህ ቤተ ክርስቲያን እንደዚህ ናት። የገባንባት ህብረት እንደዚህ አይነት ህብረት ናት። የምትጸልይ ማህበር ናት። የምትማልድ ማህበር ናት። በአብ ፊት መንበርከክ የለመደ ማህበር ነው የገባንበት ማህበር። አይ እኔ ጸሎት አልወድም፣ እኔ ጸሎት አልወድም ካልን እንግዲህ ህብረቷ ጸሎት የምትወድ ነች። ቸርች ጸሎት የምትወድ ነች፣ ትጸልያለች። ኃይሏ ከእግዚአብሔር ዘንድ የሚመጣ ነው። ትጠይቃለች። አባት ሆይ ብለው የሚንበረከኩ ሰዎች የተሰባሰቡባት ህብረት ውስጥ ነው። በጌታ በኢየሱስ ክርስቶስ ስናምን የተቀላቀል ነው። መጽሐፉ እንደዚህ ነው የሚያሳየው። እንግዲህ ብዙ ዘመን ተቆጥሮ መተን አሁን ምናልባት ቤተ ክርስቲያን የምትታወቀው በወሬ ከሆነ እንመለስ። ቤተ ክርስቲያን በጸሎት ነበር የምትታወቀው። ይጸልያሉ፣ በህብረት ይጸልያሉ፣ ለብቻቸው ይጸልያሉ፣ ሲታሰሩ ይጸልያሉ፣ ሲፈቱ ይጸልያሉ፣ ይጸልያሉ። በቃ ጸልያ አይጠግቡም። ለምን? አትርፏቸዋል፣ አዋጥቷቸዋል። እዛ ሰፈር አይጠፉም። ሐዋርያት ሥራ በጣም በጸሎት የተሞላ መጽሐፍ። ጸለዩ ነው በቃ። ምዕራፍ አንድ ላይ ጸለዩ። ለምን? በዓለ ሃምሳ የሚባለው ቀን ላይ ነው ለካስ መንፈስ ቅዱስ የሚወርደው። እነሱ አላወቁም። እነሱ ጠብቁ ነው የተባሉት። የአስር ቀን ፔሪድ ነበረች ለካስ። እና ይጸልያሉ። ሲጸልዩ ነው የመጣው። እንዴ እሱን ጸሎት እኮ በኢየሩሳሌም እኮ ጸሎት የተደረገው እኮ 120 ሰዎች ብቻ እኮ አይደለም የሚጸልዩት። ሌላም ሰፈር እኮ ጸሎት አለ። በዓለ ሃምሳ ነው። በዓለ ሃምሳ ሊከበር ሲመጣ ከያሉበት አንዱ እኮ እንትን ጸሎት በጸሎት የተጉ አይሁድ አይደሉ እንዴ? ተነስተው ከጸሎት ተነስተው እኮ ነው ስካር ነው ያሉት። ምን ነው እዛ ጋር 120ዎቹ ላይ ብቻ ለምን መንፈስ ቅዱስ ወረደ? ለምን እዛኛው ጋር አልወረደም? በቃ መንፈስ ቅዱስ የት እንደሚወርድ ያውቃል እንጂ እኮ ጸሎት፣ ሌላም ቤት ጸሎት አለ እኮ። መቅደሱ ጸሎት ነበረ። መንፈስ ቅዱስ ግን የወረደው በ120ዎቹ ላይ ነው። ጸልዩ ነው በቃ ጸልዩ ነው ምን ይጸልዩ ምራፍ 3 ላይ ሊጸልዩ ወደ ቤተ መቅደስ ሄዱ የሆነ አዲስ እንኳን እንትን አይደለም ፎርም ያደረጉት በነበረው ሴቲንግ ነው ጸሎት የሚጸልዩ ዮሐንስና ጴጥሮስ ሊጸልዩ ወደ ቤተ መቅደስ ሄዱ ሲጸልዩ እስጢፋኖስ ሲጸልይ ተንበርክኮ ሲጸልይ እየተወገረኮ ሲጸልይ አይ እነዚህ ሰዎች አዋጥቷቸዋል ጸሎት በጣም አትርፏቸዋል ጸሎት ይጸልያሉ ጳውሎስ ጸልይላቸዋለሁ ይላል ጸልይላቸዋለሁ ወደ አብ መግባት አለን ድፍረት አለን ይልና ፕራክቲስ ያደርጋል እገባለሁ ታዲያ ይውላችሁ አሁን እኛ እዚህ ተገናኝተን ምናልባት ይሄንን ፕሮግራም ላይቭ የሚከታተሉም ከዚህም በኋላ እንደገና ደግሞ ይሄንን ፕሮግራም የሚከታተሉ ካሉ ስለ ጸሎት በጣም ማወቅ ካልጸለይን ዋጋ የለውም አንድ ጊዜ ሆነ ቦታ ስለ ጸሎት እስቲናና አስተምር ተብዬ ተጠራው እና እንዴት ብዬ ነው ስለ ጸሎት ማስተምረው አልኩኝና ሄድኩኝና ለመጸለይ አልኳቸው መጸለይ ብቻ ነው መዳንት እሺ ማሙሽ ምን ትላለህ አሁን ሌላ ለመጸለይ መጸለይ ነው እንጂ ሌላ ምን ይባላል እስቲ very practical መጸለይ ማለት በፍጹም ቲዮሪ አይደለም በቃ ብርክክ ድፍት ማለት ነው መጸለይ ማለት በቃ ሌላ ምን ሊባል ይችላል በቃ መጸለይ ነው መቼ በቃ መጸለይ ሁሉ ጊዜ መጸለይ ነው በቃ መጸለይ ይጸልያሉ ይሄው ጳውሎስ ጸልያለሁ አለ ታስሯል ሁኔታው አይመችም ግን ይጸልያል ለምን በጣም ባለጠጋ የሆነ እግዚአብሔር ፊት እንደሚንበረከክ ስለሚያቅ ነው የለመነውን ብቻ አቋ አይደለም ያሰበውን ብቻ አቋ አይደለም እግዚአብሔር ያሰበው እንደ ክብሩ ባለጠግነት መጠን እንደሚያደርግ ስለሚያቅ ነገሮችን ይዞ በእግዚአብሔር ፊት ብርክ ኪላል በቃ ይዟቸው ይቀርባል በቃ መፍትሄ አንተ ጋር ነው ያለው ማሳደግ የምትችል አንተ ነህ እኔ ለካህን 3 አመት አገልግያቸዋለሁ እቺን ቸርች አሁን ደግሞ አንተ ምን አድርግ አጠንክራቸው እስቲ በውስጥ ሰውነታቸው በኃይል እንዲጠነክሩ ስለነሱ ለምናለሁ ስለነሱ ማለዳለሁ ይላል ሲጸልይ እንመለከታለን ለሰዎች ምንም እናረግላቸው ነገር ባይኖርን አንድ ትልቅ ኮንፊደንስ እና አክሰስ አለን ግን ቀጥታ ሰተት ብለን መጸለይ የምንችልበት አክሰስ በጌታ በኢየሱስ ክርስቶስ የመስቀል ሥራ የተከፈተልን ኤኒ ታይም ኤኒዌር መጸለይ እንችላለን ክብር ለእግዚአብሔር ይሁን ይሄ ሰው ታስሯል ጉልበቱ አልታሰረም ይሄ ሰው ታስሯል ብዕሩ አልታሰረም ይሄው እሱ የጻፈው አይደለ አፋችን ከፍተን እንድናደምጥ ያደረገ እስር ቤት እኮ ነው ይሄ መልእክት የተጻፈው አሁን የታሰረ ሰው እንደዚህ ይጽፋል ብዕሩ አልታሰረም ጉልበቱ አልታሰረም አክሰስ ነበረው ክብር ለጌታ ይሁን ተዘጋግቷል ጫላልሟል ምንም ነገር የለም ሁሉ ነገር በቃ ተስፋ ያስቆርጣል ልትሉት ይችላልላችሁ አንድ ግን አለ የተከፈተ በር ቀጥታ አክሰስ አለን ክብር ለእግዚአብሔር ይሁን ይሁን ኤኒ ታይም መጸለይ ኤኒዌር መጸለይ ይሄኩ በጣም ትልቅ መታደል እኮ ነው በቃ ብርክክ ማለት መቻል ከፍት ባለ ሰማይ ከእግዚአብሔር ጋር ማውራት መቻል በኮሙኒኬሽን የሚያምን አምላክ ማምለክ መታደለው ጸልይላችኋለሁ አለ እንግዲህ እኛም እርስ በርስ አንዳችን ላንዳችን ምን ጸልይ ሰዎች ልንሆን ይገባናል ሳምንት ስንገናኝ ምንድነው ይሄ ከፍታው ስፋቱ ጥልቅነቱ ርዝመቱ መለኪያ አልቀረምኩ አራቱም የመለኪያ አንቱን መደቦች ተቀምጠዋል እዚህ ጋር እሱን አንስቶ ደሞ ከመታወቅ ያልፋል ይላል ግን ከክርስቶስን ፍቅር እኔ አማርኛው ራሱ ግራ አጋብቶኛል ከገባኝ ሳምንት ይዤው መጣለሁ ከመታወቅ የሚያልፈውን ታውቁ ዘንድ ከመታወቅ የሚያልፍ ነገር ምን አደከመኝ አይታወቅ ብዬ እንድተው የሚያረግ ነው ግን እንድታቁ ጸልይላችኋለሁ ይላልና ሳምንት እሱን እናያለን እንጸልይና እንጨርስ ሃሌሉያ 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 ያው አምላክ ስለምናመልክ ክብር ለሱ ይሁን ሚሰማን አምላክ ምን ሰማው አምላክ ይሄ ሁሉ ግን ጌታ ኢየሱስ ክርስቶስ በመስቀል ላይ የከፈለው ነው ይሄን ሁሉ በር የከፈተልን ይሄን ሁሉ ኮንፊደንስ የሰጠን የጌታ ኢየሱስ ክርስቶስ የመስቀል ሥራ ነው ጌታ ሆይ እናመሰግናለን 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 እንደው ምን ይሆን እናቀርበው ኤክስኪውዝ ላለመጸለይ ፊትህን ላለመፈለግ ምን ይሆን ገጠመኝ የምንለው? ምኑ ይሆን ይቆረቁረኛል? ምኑ ይሆን አይመቸኝም የምንለው? የትኛው ስራ ይሆን በጣም በጣም በቃ ፋታ ከለከለኝ የምንለው? አረ ብዙ ቅዱሳን በፊት ተንበርክከው ጸልየዋል። ብዙ ሰው አክብሮህ፣ ብዙ ሰው ፈርቶህ፣ ብዙ ሰው ወዶህ በፊት ተንበርክኮ ያውቃል። ዛሬ እንደተመለከትነው እንደ ቅዱስ ቃልህ በአንተ ፊት ባሪያህ ጳውሎስ ተንበርክኮ ይጸልይ ነበር፣ የታሰረበት ቦታ ባይመችም እንኳን። አንተም ትሰማለህ፣ ትመልሳለህ። ስለዚህ ማንነትህ ተመስገን፣ ተመስገን። ጌታ ሆይ እንደው አገር ሁሉ ይሄ እድል የለውም፣ ሁሉ ሰው ይሄ አክሰስ የለውም፣ ይሄ ኮንፊደንስ የለውም። እያለን ሳንጠቀምበት እንዳንቀር እንዳይቆጨን፣ ጌታ ሆይ እንዳይቆጨን፣ ከዚህ በላይ ይሄን ብርሃን አብራለን። ይሄ በጣም መታደል እንደሆነ እባክህ አሳየን። ለእኛ ነፃ ነው፣ በአንተ ዘንድ ግን ትልቅ ዋጋ ተከፍሎበታል። ይሄ እድል፣ ይሄ አክሰስ፣ እሱን ሁልጊዜ እንዳንረሳ አንተ እርዳን። የጸሎት ርዕሶቻችን ብዙዎቹ በውጭ ስላሉ ነገሮች ሊሆኑ ይችላሉ፣ ግን ዛሬ ደግሞ በውስጥ ላለም ነገር ይጸለያል ስላልከን፣ ስለ ውስጥ ጥንካሬ ይጸለያል፣ ክርስቶስ በእምነት በልባችሁ እንዲኖር ይጸለያል፣ ስርና መሰረት እንድትሰዱ ይጸለያል ስላልከን እናመሰግንሃለን። አንተ ከፈለክ የጸሎት ርዕሳችንን አስቀይር፣ በዚህ ምሽት ወደ ቤት እንድትሰደን እጸልያለሁ፣ ወይም እነዚህን የጸሎት ርዕሶች አካቷቸው ብለህ እንድትሰደን እጸልያለሁ። ስለ ሁሉ ክብር ለአንተ ይሁን። በዚህ ስለተገኙ ቅዱሳን በጣም በጣም አመሰግንሃለሁ፣ በጣም አመሰግንሃለሁ። አንተን የሚፈሩ አንተን የሚወዱ ብዙ ቅዱሳን ስላሉህ አመሰግንሃለሁ። ስለነበረን ጊዜ ሁሉ ተባረክ። ኢየሱስ ክርስቶስ ስም